የአሜሪካ ድምፅ ራዲዮ ጣቢያ ነው።
በውጭ የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ ቀረበ።
በዌስተርን ዩኒየን መኒግራም በመሰሉ ፎርማል ቻነልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረቡት።
አቶ ፋሲጋ ጌታነህ ከተአቅቦ ዘመቻው አስተባባሪዎች አንዱ ናቸው። ዝርዝሩን በዕለቱ አቢሪስ እናቀርባለን።
ከምሽቱ ዋና ዋና ዜና መካከል ቀደም ሲል ያሰማናቸው የተአቅቦ ዜና አንዱ ነው። እንዲሁም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ደግ አረጋችሁ የሚል የድጋፍ መልእክት አስተላለፉ፣ ደቡብ ኮሪያ ከሰሜን ኮሪያ ጋር ልትወያይ ነው ተባለ፣ የሚሉና ሌሎች የሚገኙባቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ታህሳስ 24 2010 ዓ.ም የአውሮፓውያኑ 2018 ከባተ ሁለተኛ ቀን ተቆጠረ። በዓሉን ለምታከብሩ አድማጮች በድጋሚ እንኳን አደረሳችሁ። ከልዩ ልዩ ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። እስከ አራት ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉት ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። የተአቅቦ ጥሪውን ዘመቻ ከሚያስተባብረው ዓለም አቀፍ የኢትዮጵያውያን ግብረ ኃይል አንድ አባል ጋር የተደረገ ውይይት አለን። በዕለቱ አብይ ርዕስ ይቀርባል። እንድትከታተሉ እንጋብዛለን።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ባስተላለፉት መልእክት በቴህራኑ ጨቋኝና ነፍሰ ገዳይ ባሉት አምባገነን አገዛዝ ላይ መነሳታችሁ ይበል የሚያሰኝ ነው ሲሉ አወድሰዋል። የኢራን መንግስት ግን ተቃዋሚዎቹ በጠላትና በጸረ መንግስት ተፈርጀዋል ወይም መፈረጁ ተገልጧል። ባለፈው ሳምንት ማብቂያ በመላው ኢራን ውስጥ በተጀመረው ጸረ መንግስት ተቃውሞ ትናንት ሌሊቱን 10 ሰዎች እንደተገደሉ መንግስታዊ ቴሌቪዥን መዘገቡም ታው ይታወቃል። ዘገባው ሟቾችን በተመለከተ የሰጠው ዝርዝር የለም። ትናንት ሰኞ ማለዳ አካባቢ ኤልና የዜና አውታር አንድ የምክር ቤት አባል የተናገሩትን ጠቅሶ እንደዘገበው ሁለት ሰዎች ሌሊቱን በተካሄደ ተኩስ ኢዝህ ከተማ ውስጥ ተገድለዋል። ለግድያው ማን ተጠያቂ እንደሆነ ግን አላብራራም። የወቅቱ አመስ የተቀሰቀሰው ባለፈው ሐሙስ ማሻድ በተባለችውና የፕሬዚዳንቱ ሐሳን ሩሃኒ የትውልድ ስፍራ በሆነችው ከተማ በተካሄደ አነስተኛ የተቃውሞ ሰልፍ መሆኑም ታውቋል።
ይህ በእንዲህ እንዳለ የእስላማዊው ሪፐብሊካችን ጠላቶች ሁከት አዘል ጸረ መንግሥት ተቃውሞችን እያራገቡ ነው ሲሉ የኢራኑ የበላይ መሪ አያቶላህ አሊ ሆሜኒ ዛሬ ክስ አሰሙ። ባለፈው ሳምንት ለተጫረው ተቃውሞ የኢራን ጠላቶች ያሏቸው ወገኖች በሀገራችን ላይ ችግሮችን ለመፍጠር ገንዘብ፣ የጦር መሳሪያ፣ የፖለቲካና የስለላን ጨምሮ የተለያዩ ድጋፎችን እየተጠቀሙ ነው ይላሉ። የማይክል ብራውን ዘገባ ደርሶናል። ሰሎሞን አባቴ ያቀርበዋል።
ለስድስተኛ ቀን በቀጠለው የኢራን የተቃውሞ ንቅናቄ ውስጥ በነበሩት ግጭቶች ባለፈው ሌሊት 9 ሰዎች መገደላቸውንና ተቃውሞ ከተቀጣጠለ አንስቶ የተገደለው ሰው ቁጥር ከ20 መብለጡን የሀገሪቱ ቴሌቪዥን ዛሬ ዘግቧል። ተቃውሞዎቹ የተጫሩትና አልበርድ ያሉት ኢራን ውስጥ ያሉ የምጣኔ ሀብት ሁኔታዎች በሕዝቡ ውስጥ ባስነሱት ቅሬታ መሆኑ ይሰማል። የሌሊቱ ተቃውሞና ግጭቶች የተፈጠሩት በሁከተኞችና በሕገ ወጦች ላይ እርምጃ እወስዳለሁ ሲሉ የሀገሪቱ ፕሬዚደንት ሐሰን ሩሃኒ ካስጠነቀቁ ከጥቂት ሰዓታት በኋላ ነው። በተቃውሞ ሰልፎቹ ሳቢያ በሳምንቱ ውስጥ በመቶዎች የሚቆጠሩ ሰዎች ታስረዋል። በዚህ ሁኔታ ውስጥ ግን በመካከለኛው ምስራቅ የተጽዕኖ የበላይነትን ለመቆጣጠር በተያያዘው ትንቅንቅ የኢራን ጦር ሶሪያ፣ ኢራቅና የመን ውስጥ እንደሚንቀሳቀስ ዘገባዎች ይጠቁማሉ። ፕሬዚደንት ሐሰን ሩሃኒ በሰጡት መግለጫ ባለፉት ጥቂት ቀናት ውስጥ እየተከሰተ ያለው ሁኔታ አስጊ ቢመስልም እንደ መልካም አጋጣሚ መጠቀም እንደሚገባ ተናግረዋል። ችግሩ ምን እንደሆነ ማየት ይገባናል። ሁሉም ባይሆኑም ተቃውሞውን ለማሰማት አደባባይ የወጣው ሁሉ ከሌሎች ሀገሮች መመሪያ የተቀበለ ነው ማለት አንችልም። በእርግጥ እንደዚያ አይነቶች ጥቂት ሊኖሩ ይችላሉ። ሌሎች ግን በስሜት ተገፋፍተውና በእውኑ በኑሯቸው ምክንያት የተሰለፉ አሉ ብለዋል ሩሃኒ። ችግሮቻቸው የምጣኔ ሀብት ብቻ እንዳልሆኑም ጠቁመዋል ፕሬዚደንቱ። ገንዘብ፣ ዳቦና ውሃ አጣን ብለው የወጡ ብቻ አይደሉም። ሌሎችም ጥያቄዎች ያሏቸው አሉ። ለምሳሌ ለቀቅ ያለ ነጻነትን ይጠይቃሉ። በእርግጥ ኢኮኖሚ አንዱ ቢሆንም ሁሉም ጥያቄ ገንዘብና ኢኮኖሚ አይደለም ብለዋል ሩሃኒ። ለፓርላማቸው ባደረጉት ንግግር ዩናይትድ ስቴትስን፣ እስራኤልና በተለይ ደግሞ ሳዑዲ አረቢያን ኢራን ውስጥ ሁከትን በማቀጣጠልና በማባባስ ከሰዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የኢራኑን መሪ ንግግር ትናንት ባወጡት የአዲስ ዓመት የትዊተር መልእክት ሲያጣጥሉ ኢራን ውስጥ ለውጥ የሚያስፈልግበት ጊዜ ነው ብለዋል። ወቀሳ፣ ትችትና ተቃውሞ ስጋት ብቻ ሳይሆኑ እድልም ናቸው ብለዋል። በሌላ በኩል ንቅናቄውን ቀለል አድርገው ለማሳየት የሞከሩት የኢራን ፕሬዚደንት ሩሃኒ
ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ አስመልክቶ ከቀንደኛ ጠላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታወቀች። የደቡብ ኮሪያ የአንድነት ጉዳዮች ሚኒስትር ቾ ሚዮንግ ጊዮንግ ዛሬ ማክሰኞ በሰጡት መግለጫ ሶል ከፍተኛ መልእክተኞቿን የቃል ኪዳን ሰፈር ተብሎ ወደሚታወቀውና ደቡብንና ሰሜኑን የሚለየው ቀጠና ወደሚገኝበት ፔንንጆሞን በመላክ ከሰሜን ኮሪያ ዲፕሎማት ጋር እንደሚወያዩ ሁኔታዎችን ታመቻቻለች ብለዋል።
በመጨረሻም ፕሬዚዳንት ዶናልድ ትራምፕ ፓኪስታን ለሽብርተኞች ከለላ ትሰጣለች ሲሉ በትዊተር ያስተላለፉትን መልእክት በሚመለከት ኢስላማባድ አገሯ ላይ ለሚገኙት የዩናይትድ ስቴትስ አምባሳደር ተቃውሞዋን አሰማች። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ ነበር ዶናልድ ትራምፕ ፓኪስታንን የወነጀሉት። ኢስላማባድ ውስጥ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ እንደገለጠው አምባሳደር ዴቪድ ሄሌ ወደ ፓኪስታን ውጭ ጉዳይ መስሪያ ቤት በመሄድ ትራምፕ ትናንሰኞ ስላስተላለፉት የአዲስ ዓመት የመግቢያ ንግግራቸው ማብራሪያ ሰጥተዋል። ፕሬዚዳንት ትራምፕ ትናንት ለገባው አዲስ ዓመት የመጀመሪያቸው በሆነው የትዊተር መልእክት ዩናይትድ ስቴትስ በሞኝነት ባለፉት 15 ዓመታት ለፓኪስታን ከ33 ቢሊዮን ዶላርስ በላይ መስጠቷን አስታውሰው በምትኩ ለእኛ ግን ውሸት ማታለል ነው ያገኘ ነው ብለዋል። ይልቁንም ይላሉ ትራምፕ አፍጋኒስታን ውስጥ ለምናድናቸው ሽብርተኞች አስተማማኝ የሆነ መሸሸጊያ መስጠትን ተያይዘውታል። አሁን ግን ያ ያከትማል ብለዋል። ትራምፕ በዚህ አነጋገራቸው ለኢራን የሚሰጠውን የገንዘብ እርዳታ ለማቋረጥ ማቀዳቸው ይሁን አይሁን ግልጽ አይደለም። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዛሬ ማክሰኞ ታህሳስ 24 2010 ዓ.ም የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከምናቀርባቸው ዝግጅቶች አንዱን እናሰማ።
የፖለቲካ ፓርቲ አመራሮች ሲመረጡ ሲወርዱ ዲሞክራሲያዊ በሆነ በሕግና በስርዓት መሆን መቻል አለበት።
የኢትዮጵያ ምርጫ ቦርድ ጽሕፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ ናቸው። ከኢዴፓ ጋር በገቡት ውዝግብ ዙሪያ ከተናገሩት የተወሰደ ነው። ቀደም ብለን እንደጠቆም ነው በሁለተኛው አጋማሽ ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ የዕለቱን አብይ ርዕስ
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የታቅቦ ጥሪ ማቅረቡን ቀደም ሲል በዜና መግቢያው ላይ አሰምተናል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን፣ ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። ሶሎሞን ክፍሌ የታቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አንድ አባል አነጋግሯል። ከመንግሥት ባለሥልጣንም ምላሽ ለማግኘት ሞክሯል። ዘገባውን ነው።
አቶ ፋሲካ ጌታነህ፣ ጥሪው ካለፈው አርብ ነው የጀመረው። ዓለም አቀፍ ጥሪ ስትሉ በምን መልክ ነው በዓለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት?
በቅድሚያ ስለተሰጠን እድል ቪኦኤን ላመስግንና ወደ አነሳኸው ጥያቄ ልለፍ። ይህንን በዓለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉን። አንደኛው በዓለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት የያዟቸው ሚዲያዎች አሉ። እነሱን ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የዓለም አቀፍ ግብረ ኃይሉ በየ አህጉራቱ እና በየ ከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን እና እነዚህ መንገዶች ነው የምንጠቀመው። አቶ ሰለሞን፣
ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት?
እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከ20-25% ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው።
አቶ ፋሲካ፣ ምን ያህል የውጭ ምንዛሪ ይገባል በየአመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ?
እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም ለምሳሌ ከስርዓቱ የሚወጣው ቁጥር እስከ 4.5 ቢሊየን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሀዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ $4 ቢሊየን በአመት ይደርሳል ብለን ነው የምናምነው።
እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሪ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሂደው ሀገሮች ብቻ አይደለም ገንዘብ የሚልኩት። በአማካይ ዲሞክራሲያዊ ግን ደግሞ ድሀ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ የእናንተን ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት?
ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ። እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር፣ ህዝብን የሚያፍን፣ ሰብአዊ መብቶችን የሚረግጥ፣ ከዛ በተጨማሪ አሁንማ የህዝባዊ እምቢተኝነት ስለተቀጣጠለና ህዝቡን መብቱን ስለጠየቀ ህጻናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰብአዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው።
ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው?
ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃሉ ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከ4-5 ዓመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ 90% የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል። እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከ35 እስከ 49 ዓመት የሚሆኑት 18%፣ ከ18 እስከ 34 የሚሆኑት 64% እንደሆኑ ይሄ ጥናት ያመለክታል። ምን ማለት ነው? ከ18 እስከ 49 ወይም ደግሞ በወጣትነትና በጎልማሳነት የሚደርሱ ሰዎች 82% እንደሆኑ ጥናቱ ያመለክታል። ከገቢም አኳያ እዛው አገራቸው ውስጥ የራሳቸው ገቢ ከደሞዝ ይሁን ቤት ከማከራየት ይሁን ከተለያዩ የንግድ እንቅስቃሴዎች ይሁን ገቢ ያላቸው ሰዎች ከ1000 ብር በላይ ገቢ ያላቸው ሰዎች እስከ 84% ሊደርሱ እንደሚችሉ ጥናቱ ያመለክታል። ስለዚህ በዚህ ጥናት መሰረት ይሄ ገንዘብ ቢቀንስ ወይ በተወሰነ ደረጃ ቢቆም ጉዳት አይደርስም ልንል አንችልም። ነገር ግን ዳታው እንደሚያመለክተው የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን አንተ በገለጽከው መልኩ ህዝቡ ሁሉ ይራባል የሚለው ነገር ትንሽ የተጋነነ ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርዓቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይሄ ማለት በዌስተርን ዩኒየን መኒግራም በመሰሉ ፎርማል ቻነልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይሄንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም ይረዱ፣ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብነው። እና ይሄም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ አለባቸው፣ የአቅማቸውን ያህል መቀነስ ይችላሉ። $100 የሚልክ አንድ ሰው $80 አድርጎ ቢልከው $20 ወደ ስርዓቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን። እና እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርዓቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው። እና በዚህ መልኩ ነው ልገልጸው የምችለው።
በመጨረሻ ለምን ያህል ጊዜ ይቆያል የጠራችሁት የውጭ ምንዛሪ ወደ ኢትዮጵያ እንዳይላክ የቀረበው ጥሪ?
በመጀመሪያ ዙር ያቀርነው ለ3 ወር ያህል ነው። እስከ March 31 ድረስ ዘመቻውን እናካሄዳለን። ነገር ግን 3 ወሩ ከተገባደደ በኋላ ያመጣውን ኢምፓክት ወይም ደግሞ ተጽዕኖ ከገመገመን በኋላ ልናራዝምም እንችላለን። ግን አሁን ባለው ሁኔታ ይህን ዘመቻ ለማድረግ እቅድ የያዝነው ለ3 ወር ነው።
አቶ ፋሲካ ጌታነ፣ የተአቅበው ጥሪ አስተባባሪ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁኝ አቶ ሰለሞን።
አድማጮች፣ ይህንኑ አስመልክቶ የበኩላቸውን አስተያየት እንዲሰጡኝ የጠየቅኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለነገ ቀጥረውኛል። ነገ ምላሻቸው ልጅ ቀርባል።
የተከታዩ የመጽሔት ርዕስ ወደ ካሜሩንና ናይጄሪያ ይወስድናል። በቦኮ ሐራም ጥቃት ሳቢያ ከመኖሪያቸው የተፈናቀሉ ናይጄሪያውያን ትላንት በገባው አዲስ ዓመት ወደ መኖሪያ ቀያቸው የመመለስ ተስፋ እንዳላቸው ገለጡ። ይሁንና ከማኅበረሰቡ ጋር በመዋሃድ ተግባር በመንግስት መርዳት ወይም በመንግስት መርዳት ይኖርበታል እንደሚሉ ዘጋቢያችን ሞኪ ኤድዊን ኪንዲስካ ከሚናዎ ከተባለች የካሜሩን ከተማ በላከው ዘገባ ጠቅሷል። ዘጋቢው ሚናዎና ካሜሩንን በሰሜን በኩል ከናይጄሪያ ጋር በሚያዋስነው ድንበር በሚገኘው ጋዋር መንደር ያሉትን ተፈናቃዮች የተጠለሉባቸውን ስፍራዎች ጎብኝቶ ነው ተፈናቃዮቹ በአዲሱ ዓመት ያላቸውን ምኞት ለማወቅ የቻለው። አዳነች ፍስሐዬ ይዛ ቀርባለች።
ጋዋር መንደር ላይ የደስታ ስሜት ይስተዋላል። ካሜሩንን በሰሜን በኩል ከናይጄሪያ ጋር በሚዋሰነው ማያ ሰናግ አስተዳደር በብዙ ሺህ የሚቆጠሩ ናይጄሪያውያን ስደተኞችን ከሚያስተናግዱ ማህበረሰቦች አንዱ ነው። የዓለም ሉተራን ፌዴሬሽን ሰራተኞች የተባለው በ98 ሀገሮች ያሉ አብያተ ክርስቲያናትን ያስተባበረ ፌዴሬሽን ከቦኮ ሐራም ጭካኔ ተግባር ለሸሹ ናይጄሪያውያን ስጦታ ይሰጣል፣ ከእነሱ ጋር ሆኖም ይጸልያል። ፌዴሬሽኑ ስደተኞቹና አስተናጋጆች ማህበረሰቦች በሰላም ለመኖር እንዲችሉ ለማበረታታት የሁለት ሳምንታት መርሃ ግብር ማዘጋጀቱን የፌዴሬሽኑ ሰራተኛ አቢን እንዛሊ ገልጸዋል። የስደተኞቹ በአካባቢው መጠጋት የማህበረሰቡን ውሱን ጥሪት ያጣበበ መሆኑ የሚታወቅ ነው። ይህን መሰረት በማድረግም ተግዳሮቶች በማይለዩባቸው አካባቢዎች ተፈናቃዮችና የአካባቢው ማህበረሰብ በሰላም ለመኖር እንዲችሉ ለማበረታታት ነው የማገናኘቱን መርሃ ግብር ያዘጋጁት ይላሉ እንዛሌ። የሰላሙን መልእክት ለመስማት ከሄዱት መካከል ባለፈው ዓመት ቦርኖ ከተባለው የናይጄሪያ ክፍለ ሀገር የተሰደደ የ28 ዓመት ዕድሜ ኢማኑኤል ካላጂቬ የተባለ ወጣት ነው። ወንድሙን እንዳጣና ባለቤቱን እንዳላገኛት ገልጿል። ይሁንና አምላክ በመልካም ጤንነት ለሌላ አዲስ ዓመት ስላደረሰው ደስተኛ መሆኑን ገልጿል።
I am very happy. So many people die in 2017, but...
በጣም ደስተኛ ነኝ። ባለፈው ዓመት ብዙ ሰዎች ሞተዋል። ይሁንና በሕይወት እንድንተርፍ ረድቶናልና ወደ አዲሱ ዓመት ስላደረሰን ደስተኞች ነን።
ምኞቱ ወደ ናይጄሪያ ተመልሶ ከዘመዶችና ጓደኞች ጋር መኖር መሆኑን ኢማኑኤል ገልጿል። ነገር ግን ቦኮ ሐራም በሰዎች ላይ የሚፈጽመው ሰቆቃ አብቅቶ በሰላም ለመኖር የሚችሉ መሆናቸውን የካሜሩንና የናይጄሪያ መንግስታት ማረጋገጫ እንዲሰጣቸው እንደሚጠብቁ ኢማኑኤል ጨምሮ ገልጿል። ጋዋር የተባለው መንደር 72,000 ስደተኞችን ካስጠለለው ሚናዋ የስደተኞች ሰፈር 5 ኪሎ ሜትር ርቆ ይገኛል። የካሜሩን መንግስት እንደሚለው በብዙ ሺህ የሚቆጠሩ ስደተኞች በፍላጎት ወደ አካባቢያቸው እንዲመለሱ ይጠበቃል። የካሜሩንና የናይጄሪያ መንግስታት ከተባበሩት መንግስታት ድርጅት ስደተኞች አገልግሎት ጋር በመሆን ካሜሩን ያሉት የናይጄሪያ ስደተኞች በፍላጎታቸው እንዲመለሱ ለመርዳት የሚያስችል ስምምነት ባለፈው ግንቦት ወር ፈርመዋል። በዓለም የሉትራን ፌዴሬሽን የሚሰሩት አኔት ምባኔ ስደተኞቹ ወደ ሀገራቸው ሊመለሱ የሚችሉት በፍላጎታቸው ብቻ መሆኑን እየመከርናቸው ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ምናው በተደረገው ጥናት መሰረት ከእያንዳንዳቸው 10 ናይጄሪያውያን ወደ አካባቢያቸው ለመመለስ እንደሚፈልጉ ለማወቅ ተችሏል።
ወደ ሶስተኛው መጽሔት ርዕስ እንሻገራለን። በአዲሱ የአውሮፓውያን ዓመት ዓለም ብዙ ውስብስብና አዳዲስ አደጋዎች ሳይደቀኑባት እንደማይቀር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስገነዘቡ። ጉቴሬሽ በዘመን መለወጫ መልእክታቸው እነኚህን አደጋዎች ለመቋቋምና በተሻለም ሰላማዊ የሆነች ዓለምን ለመፍጠር ይበልጡን በአንድነት እንስራ ሲሉ ተማጽነዋል። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ የመንግስታቱ ድርጅት የአውሮፓ ዋና ጽህፈት ቤት ያስተላለፈችውን ዘገባ ቆንጅታየ ይዛ ቀርባለች።
ከአንድ ዓመት በፊት አንቶኒዮ ጉቴሬዥ የመንግስታቱን ድርጅት ዋና ጸሐፊነት ሲረከቡ ዓለም ተስፋ ፈንጠቅ ያለበት ወቅት ላይ ነበረች። ከአርባ ዓመታት በላይ የዘለቀውን የቆጵሮስ ደሴት ጉዳይ የተመለከቱት ድርድሮች ወደ ተሳካ መፍትሄ እየተራመዱ የነበሩበት ወቅት ነው። ዋና ጸሐፊነቱን እንዲያዙ ፈጥነው ብርቱ ጥረት አደረጉ። የተሳካ ውጤት ለማምጣትም ቻሉ። እንዳለመታደል ሆኖ ግን ግሪኮቹና ቱርኮቹ ቆጵሮሳውያን ለልዩነቶቻቸው ድምዳሜ አድርገው እንደ አንድ ሀገር አብረው ሊኖሩ አልቻሉም። 2017 ሰላም የሰፈነበት ዓመት ይሆናል የሚለው ተስፋቸው እውን እንዳልሆነ ዋና ጸሐፊ ጉቴሬዥ አይክዱም። የሚያሳዝነው ያ ሳይንስ ዓለማችን በብዙ መልኩ የኋሊት መንሸራተቷ ነው ይላሉ። እናም በአዲሱ ዓመት ዋዜማ ጉቴሬዥ ለመላው ዓለም ያስተላለፉት ይህንኑ ጨለም ያለ አተያያቸውን የሚያንጸባርቀውን ባለቀይ ቀለም ማስጠንቀቂያ ያሉትን መልእክት ነበር።
Conflicts have deepened and new dangers have emerged. Global anxieties about nuclear weapons are the highest since the Cold War. And climate change is moving faster.
ግጭቶች ስር ሰደዋል። አዳዲስ አደጋዎችም ብቅ ብቅ ብለዋል። ኑክሌር ጦር መሳሪያዎችን በሚመለከት በመላው ዓለም ከቀዝቃዛው ጦርነት ወዲህ ታይቶ በማያውቅ መልኩ ከፍተኛ ጭንቀት ሰፍኗል። የአየር ንብረት ለውጥም ከኛ ቀድሞ እየተራመደ ነው። የእኩልነት መዛባትም ይበልጡን እየሰፋ ነው። የሚሰቀጥጡ የሰብአዊ መብት ጥሰቶችንም እያስተዋልን ነን። ብሔርተኝነትና መጤ ጠልነት እየተባባሰ ነው። እናም 2018ን ስንቀበል የአንድነት ተማጽኖዬን አሰማለሁ።
ጉቴሬዥ ባለፈው ዓመት ውስጥ የመፍትሄ ያለህ የሚሉ በርካታ ከባድ ችግሮች እጆቻቸው ላይ አርፈዋል። ለመጥቀስ ያህል ወደ 8 ሚሊዮን የሚጠጋ ህዝቧ ከባድ ቸነፈር አፋፍ ላይ የሚገኘው 1 ሚሊዮን ህዝቧ በኮሌራ በሽታ የታመመባት ግንባር ቀደሟ የዓለም ሰብአዊ ቀውስ የመን። ከሚያንማር ተሳደው ወደ ባንግላዴሽ የጎረፉት ከ600,000 በላይ ሮሂንጃዎች ጉዳይ 7 ዓመት ሊያስቆጥር የተቃረበውና ብዙ መቶ ሺህ ህዝብ ያለቀበት ከ11 ሚሊዮን በላይ ለስደት የተዳረጉባት ሶሪያ አሁንም በሰው ህይወትና በንብረት ላይ መጠነ ሰፊ ጥፋት እያደረሱ ያሉት የደቡብ ሱዳን፣ የኮንጎ ዲሞክራሲያዊት ሪፑብሊክ፣ የአፍጋኒስታን፣ የኢራቅና ሌሎችም ግጭቶች ይገኙባቸዋል። ጉቴሬዥ የዓለም ቁጥር አንድ ዲፕሎማት እንደመሆናቸው ሁኔታዎች የመሻሻላቸው ተስፋ ከጃቸው እንዲያፈተልክ ሊፈቅዱ አይችሉም። በመሆኑም ይላሉ፣ የዓለማችን ጸጥታ፣ የህዝቦች ደህንነት የሚሻሻልበት ቀን መምጣቱ አይቀርም። ግጭትና ጥላቻንም ማሸነፍ ይቻላል። ይህ መሆን የሚችለው ግን አሉ ከተላ አድርገው የዓለም መሪዎች ተባብረው የተከፋፈሉ ወገኖችን የሚያገናኝ ድልድይ ለመፍጠር ሲሰሩ፣ ሰዎችን በጋራ አላማ ስር ሲያሰባስቡ ብቻ ነው።
ወደ መጨረሻው ዘገባ እናልፋለን። ያለፈው የአውሮፓውያኑ 2017 ዓ.ም እንደምን ተጠናቀቀ ስንል በተለያዩ አብይ ዓለም አቀፍ ይዘት በተላበሱ ርዕሰ ጉዳዮች ዙሪያ ስናቀርብ የቆየነው ዘገባ አካል ነው። ቀጣዩ በፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ የውጭ ፖሊሲ ላይ ያተኩራል። አሉላ ከበደ ነው ያቀናበረው።
ገና ፕሬዚዳንታዊ እጩ ሳሉ ነው። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆነው የሚመረጡ ከሆነ የአሜሪካን የውጭ ፖሊሲ ከእርሳቸው በፊት ከነበሩት የአገሪቱ መሪዎች ፍጹም በተለየ አቅጣጫ እመራዋለሁ ሲሉ ቃል የገቡት የዩናይትድ ስቴትስን የወታደራዊ ጣልቃ ገብ ፖሊሲ በመቃወምም በምርጫ ዘመቻቸው ወቅት ያሰሟቸው የነበሩ ተደጋጋሚ ንግግሮች በመጨረሻውም የዋናው ፖለቲካዊ ንግግራቸው ትኩረት ወይም አስኳል ወደ መሆን ተሸጋገሩ። $6 ትሪሊዮን በመካከለኛው ምስራቅ አጥፍተናል ሲሉ የከሰሱት ትራምፕ በዛን ያህል ገንዘብ የገዛ አገራችንን 2 ጊዜ መልሰን መገንባት በቻልን ነበርም ብለዋል። በፕሬዝደንትነት ዘመናቸው የመጀመሪያ ዓመት ክንዋኔያቸውም ቅድሚያ ለአሜሪካ የሚለውን አቀራረባቸውን እውን ማድረግ ግን እንደ ንግግራቸው ቀላል እንዳልሆነላቸው ከዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን የተገኙ መረጃዎች ይጠቁማሉ። ይልቁንም የአሜሪካ ወታደሮችን በመካከለኛው ምስራቅና በደቡብ እስያ ወደሚገኙ የግጭት ቀጠናዎች ሰደዋል። በኢራቅ፣ በሶሪያና በአፍጋኒስታን ከዚያ ቀደም በተመሳሳይ ጊዜ ውስጥ ከተጣለው የሚበልጥ መጠን ያለው ቦምብ ጥለዋል። በሰው አልባ አውሮፕላኖች አማካኝነት የሚፈጸመውን ያለመ ተኳሽ ጥቃት ዓለም አቀፍ ዘመቻም አስፋፍተው ቀጥለዋል። ሁሉም ተደማምሮ ሲታይ ትራምፕ የተከተሉት የዩናይትድ ስቴትስ የውጭ ፖሊሲ ከእርሳቸው ከቀደሙት የዩናይትድ ስቴትስ ፕሬዚዳንቶች ያነሰ ጣልቃ ገብነት የተንጸባረቀበት ነው ማለት ያዳግታል። ማለት የሚቻል ነገር ቢኖር ይላሉ ዋና መቀመጫውን እዚህ ዋሽንግተን ዲሲ ያደረገው የፖለቲካ ነጻነት አቀንቃኙና ቀኝ ዘመሙ የፖሊሲ ጥናት ተቋም የኬቶ ኢንስቲትዩት የመከላከያና የውጭ ጉዳዮች ጥናት ክፍል ፕሬዚዳንት ክሪስቶፈር ፕሪብል። ማለት የሚቻል ነገር ቢኖር ፕሬዚዳንት ትራምፕ ከፕሬዚዳንት ባራክ ኦባማ የሚበለጠ የወታደራዊ ዘመቻ አራማጅነትን ተከትለዋል ነው የሚሉት። ፕሪቪል አክለውም ኃይልን የመጠቀሙን አማራጭ በመጠኑ ከፍ በማድረግ ከቀደሟቸው ፕሬዚዳንቶች በወረሱባቸው መንገዶች ነው የገፉት ሲሉ ተንትነዋል። ትራምፕ የአፍጋኒስታኑን ዘመቻ አስመልክቶ ያደረጉት ሌላው የሐሳብ ለውጥ የተስተዋለበት ጉዳይ ነው። በዓለም ዙሪያ የሚታዩ ግጭቶችን አስመልክቶ የሚከተሉትን ፖሊሲ ለመቃኘትም ዩናይትድ ስቴትስ የታሊባን ሸማቂዎችን ላለፉት 16 ዓመታት ከተዋጋችባት አፍጋኒስታን የተሻለ ማሳያ የለም። ፕሬዚዳንት ትራምፕ በምርጫ አሸንፈው ዋይት ሀውስን ከመረከባቸው አስቀድሞ ከፍተኛ የሕይወት ዋጋ የተከፈለባቸውና መጠኑ የበዛ የገንዘብ ብክነት የተፈጸመባቸው ናቸው ሲሉ ዩናይትድ ስቴትስ የገባችባቸውን ወታደራዊ ዘመቻዎች በተደጋጋሚ በመተቸት አገራቸው ከነኚህ ውጊያዎች በአፋጣኝ እንድትወጣም ሲጠይቁ ነበር። ይሁን እንጂ አገር የመምራቱን ሥልጣን በተረከቡ 6 ወራት ውስጥ ያን የቀደመ አቋማቸውን በመለወጥ ዩናይትድ ስቴትስ በአፍጋኒስታን ያላትን ጦር ከዚያ በማስወጣት ፋንታ ይልቁንም ዘመቻው ላልተወሰነ ጊዜ እንዲራዘም፣ ጦሩም ከዚያው እንዲቆይ አድርገዋል። በትራምፕ እቅድ መሠረት በዩናይትድ ስቴትስ መሩ ጦር የቦምብ ጥቃት ዘመቻ የሚረዳ 3,000 ጦር ሠራዊትም ወደ አፍጋኒስታን ሊላክ ታቅደዋል። በዩናይትድ ስቴትስ ወታደራዊ መረጃዎች መሠረት የኔቶ ጥምረትም በተመሳሳይ የጥቃት ዘመቻውን አሳድጓል። እንደ አውሮፓውያን የዘመን አቆጣጠር በ2017 ከቀደመው በሶስት ጥፍ መጠኑ የገዘፈ ቦምብ ነው የተጣለው። አድማጮች የሰማችሁትም የፕሬዚዳንት ትራምፕ ዩናይትድ ስቴትስ የውጭ ፖሊሲ ዓለም አቀፍ የጣልቃ ገብ አሰራርን የተመለከተውን ያለፈውን የ2017 ቅኝት ነው።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ተኩል ላይ እንገኛለን። አሁን ለእናንተ አስተያየቶች ጊዜ ያገኘን ይመስለኛል። በተዘዋዋሪው ስልክ ደውላችሁ ከተዋቸዋቸው መልእክቶች እነዚህን እናሰማለን።
ሰላም የተከበራችሁ ቢሮዬ የአማርኛ ራዲዮ ጣቢያ ይችል አቀራቢ መልክቴ በኢትዮጵያ አድማጮች ያደርሱልኝ ሲል በማክበር ጠይቃሉ። አማራ መኮንን ይባላሉ። እድሜ ከ60 በላይ ነው። የኢትዮጵያ ሕዝብ 25 ሚሊዮን በነበረበት ጊዜ የወታደር ተቀጥሬ በተለያዩ ቦታዎች ሰርቻለሁ። ጋምቤላ ውስጥ አኮቦ ውዶ የምትባል እንትን አለች። እዛ ፈጥኖ ደራሽ ያለ ጋምቤላ የኢሉዋቦ ክፍለ ሀገር ነበር። ከዛ ደግሞ ዝቅር ሲል ወደ ታች በቤኒሻንጉል የሚባለው የወርቅ ማምረቻ ቦታ የወለጋ ክፍለ ሀገር፣ ቀደም ሲል በንጉሱ ዘመን ውዶ ነበር ተብሎ የሚጠራው። ይህንን እንድታውቁት እጠቁማለሁ። አመሰግናለሁ።
ጥናትልኝ የአካድሚ አዘጋጆች እንኳን ለአዲሱ ዓመት ያደረሳችሁ። በትናንትና 2 ጃንዋሪ 1 ማለት ነው በአቶ አሉላ ሰለሞን፣ በአቶ አበባ እና በአቶ ዘረሱ መካከል የተደረገውን የኢትዮጵያ ጉዳይ ውይይት አዳምጫለሁ። ሁለቱ ምሁራን አቶ አበባ እና አቶ ዘረሱ የሚያቀርቡት የህዝቡን ብሶትና ችግር በአሁኑ ሰዓት ቲፒኤልኤፍ የሚያደርገውን ችግር ሲሆን፣ አቶ አሉላ ግን ቁልጭ ያለ የቲፒኤልኤፍ ተወካይነታቸውን ማለት የዚሁ ድጋፍ እየሰጡ ነው የሚናገሩት። ይሄ ለኢትዮጵያ ምንም አይነት ለውጥ ሊያመጣ አይችልም። ችግር በሚኖርበት ጊዜ ቲፒኤልኤፍ ሲሳሳት የቲፒኤልኤፍ አባሎች ወይም ደግሞ የስራ አስፈጻሚ ኮሚቴዎች ችግር እንዳለ ለኢትዮጵያ ህዝብ መግለጽ ሲገባቸው የተደረገው መግለጫ ትክክለኛ መግለጫ ነው እያሉ ነበር የሚሟገቱት። ይህ አይደለም። ይህንን አላመንም። ኢትዮጵያ ለዙሮ ዙሮ ብጥብጥ ነው የሚመጣው። ኮንስትራክቲቭ የሆነ ውይይት ቢሆን ጥሩ ነው ለኢትዮጵያ ህዝብ ስንል እና አመሰግናለሁ። የሚደውለው ከዚህ ከሰሜን አሜሪካ ነው።
አድማጮች መልእክት የላካችሁልን በሙሉ እናመሰግናለን። ሌሎቻችሁም እዚሁ በነጻው ስልክ እየደወላችሁ አስተያየቶቻችሁን ልታደርሱን ትችላላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን አንድ የውይይት ፕሮግራም አለን። በኢትዮጵያ ህዝባዊ እንቅስቃሴ ከተጀመረ ከሁለት ዓመታት በላይ ሆኗል። ይህ ተቃውሞ ግድያ፣ አካል መጉደል፣ ንብረት መውደም፣ እስርና በአጠቃላይ ፖለቲካዊና ኢኮኖሚያዊ ቀውስ ሀገሪቱ ላይ ፈጥሯል። ይህ ሁሉ ከሆነ በኋላ ለ18 ቀናት በሩን ለስብሰባ ዘግቶ የነበረው የገዢው ፓርቲ ሥራ አስፈጻሚ ኮሚቴ ጉባኤውን አጠናቆ ባወጣው መግለጫ በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን እንዳጠናቀቀ አስታውቋል። በሀገሪቱ የተቃውሞ የፖለቲካ እንቅስቃሴ ውስጥ የሚታወቁት የኦሮሞ ፌዴራሊስት ኮንግረስና ሰማያዊ ፓርቲ መግለጫው ምንም አዲስ ነገር የለው፣ የተለመደው አዘናግቶ መግዣና አምባገነንነትን ማስቀጠያ ነው ይሉታል። ጽዮን ግርማ።
የኦፌኮ አቶ ሙላቱ ገመቹ በኢህአዴግ ግምገማና መግለጫ መሰላቸታቸውን ይናገራሉ።
ዛሬ 26 ከጀመሩት ጊዜ ጀምሮ እስካሁን ድረስ ይካሄድ የነበረው የተለየ ነው የሚል ነገር የለኝም። ይሄ ቀደም ሲል የነበረ ነው። ላጠፉት ጥፋት ጥፋተኞች ነን እያሉ ከአሁን በፊት ሲያደርጉ የነበረው ይህንን እያለ ነው ይሄ ህዝብን ሲያታልል የቆየው እና ስለዚህ ከዚህ የተለየ ነገር አይደለም። 26 ዓመት ሙሉ ስንሰማው የነበረው ነው። አጥፍተናል፣ ጎድተናል፣ በማንኛውም ነገር ህዝቡን አልረዳንም፣ መልካም አስተዳደር አልሰጠንም፣ ሰብአዊ መብት አላከበርንም፣ ሁሉንም ነገር አጥፍተናል እና ስለዚህ ይቅር እንዲለን እንፈልጋለን፣ ከዛ በኋላ ግን ተጠናክረን እንሰራለን የሚል ነው።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የአቶ ሙላቱን ሀሳብ አጠናክረው ነው የሚቀጥሉት። መግለጫው ምንም የተለየ አዲስ ነገር አልያዘም ብለው
ከዚህ በፊት እያምታቱበት የነበረው ዝርዝር ነው ያለው። ቅርታውን በተመለከተ ለምንድን ነው ቅርታ ያደረጉት? ለየትኛው ማለት ለሞተው ሰው ነው? ለወደመው ንብረት ነው? ላሰቃዩት ህዝብ ነው? ለየትኛው ነው? ከዛ ቀጥሎ ግን እንደ ዋናው መጠየቅ ያለበት ይመስለኝ ማን ነው ያስገደለው? አንድ ሰው እኮ ወጥቶ አካውንተብል መሆን እኮ አለበት። ስለዚህ ምንም ሰው አካውንተብል ባልሆነበት የጦር አዛዡ ነው፣ ደህንነቱ ነው፣ ፖሊሱ ነው፣ የትኛው ነው ያስገደለው? ሰው እኮ ለህግ እኮ መቅረብ አለበት አይደለ? ስለዚህ ግድያ አይቆምም። አሁን ነገም እንደውም አንድ ቦታ ላይ ምስጋናም አቅርበዋል ለገደሉ ሰዎች። ስለዚህ ይሄ ታሎ ለማስመቀጠል የታሰበ ነው። ፈሳሉ ህዝቡም ከምንም ከቁብም አልቆጠረውም። የኢህአዴግ መግለጫ የሆነ ለውጥ የሚያመጣ ነው እንደዚህ ነው የሚል አንድም ሰው አላጋጠመኝም። በ በፓርቲዎች በፖለቲካ ፓርቲዎችም በኩል በታዋቂ ሰዎችም በኩል በየትም በኩል ይሄ መግለጫ ከባለፈው የተለየ ነው፣ እንደዚህ አይነት ተስፋ አለው ምንም ሰው የለም በዚህ ባለኝ መረጃ ማለት ነው።
አቶ ሙላቱ ገመቹ ከመግለጫው እንዳውም የተረዳሁት ከአባል ድርጅቶቹ መካከል የህዝብን ጥያቄ በኃይል ማፈን ያልቻሉትን ያስጠነቀቁበት ሊሆን ይችላል የሚል እምነት አላቸው።
በአንዳንድ አካባቢዎች መብታቸውን እናከብርላቸዋለን፣ ህገ መንግስታዊ መብታቸው ነው ተብሎ አንዳንድ ቦታ ላይ ህዝብ ሰላማዊውን ሰልፍ እንዲያደርግ ይፈቅዱ ነበር። አንዳንድ ቦታ ደግሞ የማሰር፣ የማስገደድ፣ የመግደል እነዚህ ሁሉ ይካሄድባቸዋል እና ስለዚህ በውስጣችን የተለያየ ጉዳይ ነው። አንዳንዱ አደርባይነትም አለ። ስለዚህ ወጥ የሆነ ስራ አልሰራንም ለማለት ፈልጎ ይመስለኛል።
በዚህ መግለጫ ላይ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርህ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ ከእያንዳንዱ ብሔራዊ ድርጅትና በሱም የሚመራውን ህዝብ የሚጎዳ አደገኛ ጉዳይ ነው የሚላለው። ይህንም በተመለከተ በጣም ግልጽ አይደለም የሚለው አቶ ይሸዋስ
በተለይ አማራና በኦሮሞ ማህበረሰብ በኩል የነበረው መቀራረብ ያበሳጨው ይመስላል። እንግዲህ ለምን ተቀራረቡ? መርህ አልባ ነው። ምክንያቱም ከዛ በፊትም ከመቀራረባቸው በፊትም ሲሉት የነበረ ነው። ስለዚህ ማጆሪቲንን ብዙ ለውጥ በዚህ በኩል ነው የሚመጣው ምናምን የሚል እንግዲህ ከራሳቸው የመነጨ ነበረ ግን እንደዚህ አይነት ግንኙነት እና እሱን ለማለት ይመስላል። ዞሮ ዞሮ ግን እንዳልኩሽ በምርጫ የማስተዳድር ፓርቲ ነኝ ካለ ለመረጠው ህዝብ ያቀረበው መጀመሪያ እንዲህ አይነት ነጥብ አልነበረም።
ምን አይነት አዲስ ወይም የተለየ ለውጥ ትጠብቃላችሁ ብያቸው ነበር ለሁለቱም። አቶ ሙላቱ ይቀጥላሉ።
በእኔ በኩል ለውጥ የሚያመጣ ሂደት አይደለም ይሄ አሁን ያለንበት። እንዲያውም የበለጠ አገሪቷን በኃይል ጨምቆ ለመግዛት ኢህአዴግ ከእንግዲህ ወዲህ ህዝብ እያለ ያለው አሁን ልታስተዳድር አትችልም፣ 26 ዓመት ሙሉ ፕሮግራምህን ሁሉ አይተናል እና ስለዚህ እየመራን ያለው ወደ ሌላ አቅጣጫ ነው። ስለዚህ በዚህ ይብቃን ብሎ ህዝብ በየአካባቢው እየጠየቀ ነው። ይህን ጥያቄ ወደ ጎን በመተው አሁንም ከእኔ ውጪ የሚሆን ነገር የለም፣ እኔ ከተውኩ አገሪቷ ትበታተናለች፣ አንድነቷ ይጠፋል፣ ብዝሃነትን አስጠብቅ ያለው ከእንግዲህ ወዲህ ጨለማ ነው ከእኔ ወዳ ያለው እና ስለዚህ በእኔው ነው የምትቀጥሎ የሚል ነው። ህዝብ ደግሞ በየአቅጣጫው የአስቸኳይ ጊዜ አዋጅ ሁሉ ታውጆ መብቱን ለማስከበር ለጥይት ደረቱን የሰጠ ህዝብ ያለቀ ህዝብ ነው። እኛ ያሰብነው እንደው ንስሐ ገብቶ ከእንግዲህ ወዲህ አብረን ጀምረን ነበር 26 ዓመት ጉዞ እዚህ ላይ አድርሶናል እና በተቻለ መጠን ተባብረን አገሪቷን ለወደፊት እንገንባት፣ አዲስ ጉዞ ለመጀመር ከህዝብ ጋር ስምምነት ላድርግ የሚል አቅጣጫ ይዛል የሚል ግምት ነበረን። ግን ይሄ ሊሆን አልቻለም። አሁን በተቃራኒው ነው የያዘው እና ስለዚህ ለውጥ ያመጣል የሚለውን እኔ በፍጹም የሚታየኝ አይደለም።
አቶ የሸዋስ
አመሰግናለሁ። የለውጥ ተፈጥሯዊ ነው እና የሚቀር አይደለም። እንኳን አሁን ባለው ሁኔታ ቀርቶ ከዚህ በፊትም በነበሩት የስልጣሴዎች ምንም አይነት ስራ መስራት ያልቻለበት ሁኔታ እንዳለ አይተናል። ጥያቄ መሆን ያለበት ይመስለኝ ለውጥ ይመጣሉ ሳይሆን ኢህአዴግ የለውጥ አካል ይሆናሉ የሚለው ነው። አሁን ስታሽ ሙላቱ የመለሰው ይመስለኝ ትክክለኛው። ምክንያቱም ህዝብ ከጠየቀ ምንም ነገር እዛው ላይ ማደር አይችልም፣ ምንም ነገር መስራት አይችልም። ከዚህ በኋላ በጣም እየተወሳሰበበት የተጋጨ ከህብረተሰቡ ጋር ሰርክሉ እየጠበበ ለሆነ አካባቢ ብቻ ወይም ወደ ከተማ ብቻ እየተሰበሰበ ነውም የሄደው። በፍጹም በሩቅ ወይም በክፍለ ሀገር ላለው ወይም አዲስ አበባ ራሱ ላለው ህዝብ ጥሩ ምላሽ የሚሰጥበት ምንም እድል የለውም። ምክንያቱም ኢህአዴግ በራሱ ችግር ስለሆነ ችግር ሊፈታ አይችልም በምንም ታምር። አሁን ድረስ ይህን ሰርቻለሁ፣ እኔ ያቅመኝ አደርጋለሁ፣ ከዚህ በኋላ ግን ከተጠያቂው ጋር ሆኜ የለውጡ አካል መሆን ይችላለሁ ወይም አለብኝ ይላል የሚል ነበር የብዙ ሰው ተስፋ የሚመስለኝ። እኛ እንኳን ብዙ ጊዜ አይተነው ተስፋ ቆርጠናል። ኢህአዴግ እያረጀ ምንም ነገር ዞሮ ማየት የማይችል ወገቡ የደረቀ ድርጅት መሆኑን አይተናል። ስለዚህ የለውጥ አካል ይሆናሉ ኢህአዴግ አሳይቷል እንደማይሆን እንደማይለውጥም። ለውጡ ግን አይቀርም ተፈጥሯዊ ስለሆነ ቤትም ሀገር የምናየው አምባገነን ተገዶ ነው የሚወርደው። ስለዚህ ስ እየጠበቁ ነው ይመስሉት ነ
በጣም አመሰግናለሁ ሁለታችሁም ጊዜ ውስጥ
ዘጠደም በጣም አመሰግ
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ከጀመርን ትንሽ ቆይተና 10 ደቂቃ ሆኖታል። አሁን ቀዳሚው የዚህ ክፍል ቅንብር ሐኪሞን ይጠይቁ።
በልብ ላይ የሚደርስ ድንገተኛ ጥቃትን ምንነት፣ ምልክቶቹንና ጥንቃቄ የሚመለከት ተከታታይ ዝግጅት።
የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው ደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረ ተከታታይ ቅንብር ሶስተኛ ክፍል ነው። ዛሬ ሐኪሞን ይጠይቁ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን እና ባለፈው ሳምንት የሚሰጡን በዚህ በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሄነፒን ካውንቲ ወይም ቀበሌ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም ባለፈው ሳምንት ቀደም ባለው ዝግጅት ማብቂያ ላይ በሰነዘረው ጥያቄ ይነሳና ወደ ዶክተር ይሄዳል።
በልብ ላይ የሚደርሰው ይህ ጉዳት፣ የልብ ጡንቻ ላይ የደረሰው ሁኔታ፣ የደም ስሮች ሲዘጉና የደም ዝውውር ሲቋረጥ የሚፈጠረው ሁኔታ የገለጿቸውና ሌሎች አንዳንድ ጊዜ ከዚህ ጋር ተያይዘው የሚነሱ ምልክቶች እንደምን መያያዛቸውን አሁን የደረት ላይ ስቃይ ስሜትን በገለጹበት ሁኔታ ለምን ይሄ ስሜት ይሰማናል? ደም ስሮቹ ስራቸው ሲስተጓጎል፣ ደም ሲቋረጥ ሴሎቹ ጉዳት ላይ በሚደርሱበት ጊዜ የሚፈጠር መሆኑን ማዛመድ ድል ይሰጠናልና መንጋጋና አንገት አካባቢ የሚሰማ የህመም ስሜት፣ የታወከ የተረበሸ የልብ ምት፣ ድንገተኛ ድካም፣ ለምንም ነገር ፍላጎት ማጣትን ማናዛምደው የሚመስል ተከታታይ የሳል ሁኔታ፣ የቆዳ ቀለም መቀየር፣ እነኚህ በእርግጥ ትርጉም እንዲኖራቸው አድማጮች እንዲጨነቁና ያልተፈለገ ህመም ስሜት ይበልጥ እንዲሰማቸው ሳይሆን ጥንቃቄ እንዲያደርጉ፣ አስፈላጊውን የሕክምና እርምጃ በሚያስፈልግ ጊዜ እንዲወስዱ፣ ካልሆነ ደግሞ እንዲለዩት፣ እነኚህንም እንደው ዳሰስ አድርገዋቸው ቢያልፉ።
በጣም ጥሩ። አሁን ካልከው ነገር ጋር አንተ ብለኸዋል፣ ግን ደግሜ ደግሞ ይሄ ነገር ላይ ትኩረት እንዲሰጡት ለአድማጮች የምናገረው ነገር ምንድን ነው? አሁን የምንላቸው ነገሮች በእርግጥም አብረው መከሰት አለባቸው። አንድ ሰው ይሄ ነገር ከልቤ ጋር የተገናኘ ነው ብሎ እንዲያስብ ማለት ነው። ለምሳሌ በጣም በሙቀት በሆነ ጊዜ ኢትዮጵያ ውስጥ ብዙ የሚሞቁ ቦታዎች አሉ። እዛ ተቀምጦ ደረቴንም ትንሽ አሞኝ ነበር፣ በነገራችን ላይ ብዙም ላብ አለኝ የሚል ሰው ካለ ለምሳሌ ይሄ አንድ የምንናገረውን ነገር አንድ የምንናገረውን ክስተት ሌላ ሊያስረዳና እሱ የመጣበትን ምክንያት ሊያስገነዝበን የሚችል ሌላ ሁኔታ ካለ አሁን ካልነው ጉዳይ ጋር አልተገናኘም ማለት ነው። ለምሳሌ አንድ ሰው ቅመም ያለው ምግብ፣ ደህና አይነት ምግብ በልቶ ከዛ ጋር እዚች ደረቴ ጋር ትንሽ የምትሰማኝ ነገር አለ ካለ መጀመሪያ መጠየቅ ያለበት ይሄ ነገር ከመድረሱ በፊት ምን ምግብ በልቻለሁ የሚለው ነው። እቃ የተሸከመ ሰው ለምሳሌ ከሁለት ቀን እንደዚህ ቀን በፊት እቃ ተሸክሞ መጥቶ ከዛ ከሁለት ቀን በኋላ እቺ ደረቴ ጋና እዚህ ትከሻና እጄ ጋ የምትሰማኝ ነገር አለች የሚል ሰው ተመልሶ መጠየቅ ያለበት ላለፈው ቀንና ሁለት ቀን ምን አድርጌ ነበር እና ይሄንን የሚከሰቱትን ነገሮች ሌላ የሚያሳይ ነገር አለ ወይ? ጉንፋን የያዘው ሰው ለምሳሌ ብዙ ጊዜ ይመጣል እዚህ ሀገር ወደ ኢመርጀንሲ ሩም። ሲያስሉ ይቆይና ሳሉ ትንሽ ጋብ ይላል፣ ግን ምን ይመጣል? የደረት ህመም ይመጣል። እቺ ነገር ታስጨንቃቸውና ይሄ ነገር ምንድነው ከልቤ ጋር የተገናኘ ነው ወይ? ጥያቄው ቀላል ነው። አስሮ ነበር። አዎ፣ የት ጋ ነው ነገሩ? እዚህ ጋ ነውና አሁንም ደግሞ ነው ሲያስለኝ ያመኛል። ዋናው ነገር ምንድነው ያልከውን ነገር ቀጥዬ እንደምናገረው አብሮ ከልብ ጋር የሚያዛምዳቸው ነገር አለ እና እሱን እንጠቅሰዋለን። ግን መገንዘብ ያለበት ሰው ሁሉም ነገር አብረው ተደራርበው ሲደርሱና ሌላ ደግሞ ለነዚህ ነገር መድረሶች ሌላ እነሱን ነገር ማስረጃ ሌላ ነገር ሳይኖረን ነው ተመልሰን ልብ ጋር መድረስ ያለብን። ምክንያቱም ከሞላ ጎደል እንዲያውም 95% ልለው እችላለሁ፣ ከሞላ ጎደል 95% ጊዜ ልባችን ጋር የሚሰማን ስሜት ከልብ ጋር የተገናኘ ነገር አይደለም ወይ ከማስኪሎስኬለታል ከጡንቻና ከአጥንታችን ጋር የተገናኘ ጉዳይ ነው፣ ከመተንፈስ ጋር የተገናኘ ጉዳይ ነው። እና ይሄ ያልከው ነገር ነው። ግን ሰው መገንዘብ ያለበት ይሄንን ዛሬ ከሰሙ በኋላ ሁሉ ነገር ደረት ጋር የሚደርስ ነገር ተመልሶ ወደ ከልብ ጋር ከእሱ ጋር የተገናኘ እንዳይመስላቸው እንዲገነዘቡ ፈልጋለሁ። አሁን ላልከኝ ጥያቄ እነዚህ ነገሮች ግን እንዴት ነው አብረው ሊገናኙ የሚችሉት ላልከኝ ሁኔታ ከሕክምና ጋር የተገናኘ በጣም ጥሩ የዚህ ነገር ሊያስረዳን የሚችል ነገር አለ። ይሄ ምንድን ነው? አንድ ነርቭ አለ። ትልቅ ነርቭ ነው። ከልብ ጋር የተገናኘ ነው። ይሄ ነርቭ የድረሱልኙ ነርቭ ነው እና በሜዲካል ተርም ቬገስ ነርቭ ይባላል። እና ቬገስ ነርቭ ማለት ምልክቶችን ከሆድ እቃ፣ ከልብ፣ ከአካባቢው ሁኔታ ከሁሉ ጋር ሰብስቦ ሁለገብ ነው። ያንን መልእክት ወደ አንጎል መውሰድ ነው የሱ ስራ። እና የድረሱልኝ መልእክት ሲመጣ ያቅለሸለሸውም ዝም ብሎ የማይሆን ምግብ በልቶም የሚያቅለሸለሸው ሰው አንዳንድ ጊዜ ይህን ተገንዝቧል። ላበላብ ትሆናለህ የማይሆን ነገር በልተህ እያቅለሸለሸ ሳለ አይደለም እንዴ?
ልክ ነው።
ምክንያቱም ቬገስ ነርቭ ነዋ በሱ የተጠራው የሁለገብ ነርቭ ስለሆነ ይሄ የተበላው ነገር አውቆታል ይህን ግለሰብና በቃ የሆነ ነገር ብቻ እርዳታ እንዲደርስ እዚህ አካባቢ ድረሱልኝ ይልና ይልካል ወደ አንጎል ማለት ነው።
የግድ ልብም ላይ የደረሰ ጉዳት ሳይሆን
ሳይሆንም ምክንያቱም ይሄ ሁለገብ ነርቭ ከሁሉም ቦታ ጋር የሚያስፈልገውን ድረሱልኝ ነው መልእክቱን አድርሶ ለብሬን ያ ግለሰብ የሆነ ነገር እንዲያደርግ የሚፈልገው እና አሁን ከልብ ጋር የሆነችው ነገር ሲመጣ ምን ችግር ይመጣል? የልብ መጎዳትን ይሄ ነርቭ ይወስድና ለአንጎላችን መልእክቱን በሚያደርስበት ጊዜ አብሮ ምን አብሮ አምታቶ ይሰጠዋል። እነዚህ ሎች ያልናቸውን ነገር ኦልሞስት ከምግብ ጋር ወይም ደግሞ ከሌላ ነገር ሲያስደነግጥህ ሲያስቸግር የሚደርስብህን አይነት ነገር አብሮ ይወስዱታል ማለት ነው። እና አሁን አድማጮች የሚያስቡት እንደ ይሄማ ታዲያ እንዴት ነው የምናውቀው አንዱ ከሌላው የሚለይበት የሚለውን አሁንም ሶስተኛ ጊዜ ደግመዋለሁ። ሁሉም ነገሮች አብረው መሰለፍ አለባቸው። አንደኛ የሚጫነው የደረት ጋር የሚጫነው ነገር መምጣቱ እንደ ቀበቶ ነው፣ እንደ ሳጥን ነው። ከሱ ጋር አብሮ ደግሞ መቅለሽለሹ፣ አብሮ ደግሞ የትንፋሽ ማጠሩ፣ አብሮ ደግሞ የላብ መብዛቱ፣ ወደ ጉሮሮ መሄዱ፣ ትከሻ መሄዱ፣ እነዚህ በሙሉ ግን አብረው ሲከሰቱ የዛን ጊዜ ነው አንድ ሰው አሀ እቺ ነገር ግን የልብ ልትሆን ትችላለች ብሎ ማሰብ ያለበት በዛ ጊዜ።
ዶክተር ብሸት እንደገለጡት አድማጮች የቱን ከየቱ ጋር ማዛመድ እንዳለባቸው ሁልጊዜ እንደምንለው በሬዲዮ ባይታከሙም ፍንጭ ማግኘት የሚችሉበት መጨነቅ የሌለባቸው መቼ እንደሆነ ጥሩ አድርገው ያስረዱ ይመስለኛል። ምናልባት በብዙዎች ልብ ውስጥ በብዙዎች ሕሊና ሊግሏላ የሚችልም ይመስለኝን አንድ ጥያቄ ልወርውር። ብዙ ጊዜ አጣዳፊነቱ ነው ቶሎም ይመጣልንና እነኚህ ምልክቶች በታዩበትና የከፋ ሁኔታ ምናልባትም ሕክምና በመሀል ካልተገኘ ያልተጠበቀ ሁኔታ ሊደርስ እንደሚችል ጭምር ባለው ጊዜ ውስጥ የጊዜው ግምት የለንም። እንደው በምን ያህል ጊዜ ውስጥ ያ የደረሰልኝ መልእክት ምላሽ ይጠብቃል? አድማጮች አልተቋጨም። የመጨረሻውን ዝግጅት
ቀጥላል አይደለም?
የልብ ጉዳይ ያሳስባል አይደለ?
ደውዬላቸው ነበር፣ አላገኛቸውም። ላናገራቸው ፈልጋለሁ።
አንዳንተ ብዙ ሰዎች ጠይቆኛል። እሳቸው ግን በሬዲዮ የተገኙላቸውም ተከታዩን እንደሚያገኙ ቃል እንገባለን። አንተም እንደምታገኛቸው አምናለሁ። ዶክተር ብሸት አየነውን ታዲያ ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በተከታዩ ዝግጅት ወደ አዲስ አበባ ይመልሰናል። በኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል ለተፈጠረው ውዝግብ ውሳኔ የሰጠው አብላጫ ወይም አናሳ የመሆንን ጉዳይ ከግምት በማስገባት እንዳልሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ ይላል የእስክንድር ፍሬው ዘገባ። ሁለት ሶስተኛው የሚሆኑት የብሔራዊ ምክር ቤት አባላትን ወደ ጎን ትቶ ኢዴፓ የሚለውን ስም ለአራትና አምስት አመራሮች ሰጥቷል ሲሉ አቶ ልደቱ አያሌውና ሌሎች የምክር ቤት አባላት ምርጫ ቦርዱን ይተቻሉ። የምርጫ ቦርድ በኩሉ ምክትል ኃላፊው አቶ ወንድሙ ጎላ ዛሬ ለአሜሪካ ድምፅ ሲናገሩ የቁጥር መብዛት ወይም ማነስ የውሳኔያቸው መሰረት ያለመሆኑን ነው ያብራሩት። አቶ ወንድሙን ያነጋግረው ቀደም ብዬ እንደጠቀምኩት እስክንድር ፍሬው ነው። የውሳኔያቸውን መሰረት በሚያብራሩበት ይጀምራሉ።
እኛ የምናውቀው የነበረው ዶክተር ጫኔ ከበደ ናቸው ፕሬዚደንቱ የፓርቲው እና በድንገት አቶ አዳነ ፕሬዚደንት በሚል ፊርማ ነው ደብዳቤ ይዘው የመጡት። በኋላ እሱን ስንመረምረው ተመርጨበለሁ ያሉት አካሄድ የተሟላ አልነበረ።
የጥቅምት 12ቱ ስብሰባ ማለት ነው።
አዎ፣ ቃለ ጉባኤን አምጠን ስናየው ከወሰኑት ሰዎች ከ25ቱ 12 ብቻ ስለሆነ የተሟላ አይደለም። ስለዚህ ፕሬዚደንት ነኝ ማለት አትችሉም አልናቸው።
በቂ የብሔራዊ ምክር ቤት አባላት አልተገኙም በስብሰባው ላይ በሚል ማለት ነው።
አንድ ውሳኔ መወሰን ያለበት
50 ሲደመር አንድ ነው
መሆን። አዎ። ስለዚህ ስንመረምረው ሰነዱ እዚህ ላይ ተስማምተዋል፣ እነሱም ያውቁታል። ከዚህ በኋላ የሄዱበት ሴፕ ምንድን ነው? እንደገና ፔቲሽን ሰበሰብናሉና ራሳቸው ተሰብስበው ነው ውሳኔ አስተላልፈናል ብለው ያመጡት። እዚህ ላይ አሁን ምንድን ነው እኛ እያየ ነው ምንድን ነው የሚለው መተዳደሪያ ደንባቸው መሰለ ፔቲሽን ሊያሰባስብ ይችላል፣ ወይም ስራ አስፈጻሚው በራሱ መንገድ ሊሆን ይችላል። ዞሮ ዞሮ ፔቲሽን ከቀረበ መቅረብ ያለበት ለማን ነው? ነው ለስራ አስፈጻሚው ነው መቅረብ ያለበት ነው ፔቲሽኑ። ፔቲሽኑ ከቀረበለት በኋላ ስራ አስፈጻሚው በሚወስነው ቦታና ጊዜ ስብሰባው እንዲካሄድ ያደርጋል ነው የሚለው።
አሁን እየገለጹልኝ ያሉት ሁለት አይነት የስብሰባ አጠራር አለ በኢዴፓ መተዳደሪያ ደንብ መሰረት። አንደኛው ስራ አስፈጻሚው ሊጠራ ይችላል፣ ሁለተኛው ደግሞ ከብሔራዊ ምክር ቤት አባላት አንድ ሶስተኛው ፔቲሽን ወይም ፊርማ አሰባስበው ወይም ጥያቄውን ሲያቀርቡ ስብሰባው ይጠራልን ሲሉ ይጠራል የሚለውን ነው እየጠቀሱልኝ ያሉት።
አዎ። እና የሚጠራው ማን ነው ግን? ይሄ መቅረብ ያለበት ዝም ብሎ አንድ ሶስተኛው አሰባስቦ ፊርማው ራሱ አይደለም መሰብሰብ ያለበት፣ ለስራ አስፈጻሚው መቅረብ ያለበት ነው። እሺ። ስራ አስፈጻሚው ማለት እኮ አመራሮች ናቸው፣ ከፍተኛ አመራሮች። ለእሱ ቀርቦ ጉዳይ አለን መወያየት እንፈልጋለን በዚህ ጉዳይ ብሎ ፔቲሽን ሲያቀርቡ ያ ስራ አስፈጻሚው አይቶ ጉዳዩ ቀንና ቦታ ወስኖ ነው ማካሄድ ያለበት። ይህንን ቃለ ጉባኤ መምጣት አለበት፣ መያያዝ አለበት በማንኛውም የስብሰባ ሂደት። ይህን ሳያረጉ ተሰበሰብናሉ እና ፕቲሽን አቀረብናሉ ራሳቸው ተሰበሰብናሉ፣ ይህ ስራ አስፈጻሚ የሚባለው አካል ወደ ጎን ነው የተዉት። ስለዚህ እሱን ነው እያነሳን ያለ ነው፣ ሌላ ኢንቴንሽን የለንም። ድሮ ዶክተር ጫኔን የመረጡት እነሱ ናቸው፣ ሌላ ሰውን በህጋዊ መንገድ መርጡ እንቀበላለን። የእኛ የሰዎች ኢንተረስት የለንም። እኛ ግን ፖለቲካ ፓርቲ አመራሮች ሲመረጡ ሲወርዱ ዲሞክራሲያዊ በሆነ በህግና በስርዓት መሆን መቻል አለበት። አለበለዚያ የተወሰነ ሰው ወይ ማህተሙ እጁ ስላለ ወይ የሆነ አጋጣሚ ተጠቅሞ አቮይድ እያደረገ የሚሄድ ከሆነ ጋራንቲ የላቸውም አመራሮቹም እና ይሄ እኛ ስልክል ነው የምንከታተለው። ለዚህ ነው የምናነሳው ይህን ጥያቄ።
አቶ ወንድሙ፣ እዚህ ላይ አንድ ጥያቄ ላንሳ። ሁለተኛው የብሔራዊ ምክር ቤት ስብሰባ ሲደረግ ጋዜጠኞች በተገኙበት 15 የብሔራዊ ምክር ቤት አባላት ስለመገኘታቸው በአካል እየተነሱ ጭምር ታይተዋል። ስለዚህ የእናንተ ጥያቄ አብላጫ አይደሉም ሳይሆን ስብሰባው የተጠራበት መንገድ ትክክል አይደለም የሚል ነው።
ኤግዛክትሊ። ምንድን ነው እኛ እከል እከል አንልም። ሂደቱ አሁን ዋን ሰርድ ፔቲሽን አሰባስበናል ካሉ ይህንን ፔቲሽን መቅረብ ያለበት ለስራ አስፈጻሚ ነው። ከዛ ስራ አስፈጻሚው መሰብሰብ አለብን ብሎ ቦታና ጊዜ ወስኖ በዚህ ይካሄድ ብሎ መወሰን መቻል አለበት ስራ አስፈጻሚው ነው እያልን ያለው። ይሄ ባልሆነበት ዝም ብሎ ራሳቸው ፔቲሽን አሰባስበው ያካሄዱት ነገር ምልአተ ጉባኤ ተሟልቷል አልተሟላ ወደሚል ዲቴይል መግባት አንችልም። በዚህ ሂደቱ ትክክል ስላልሆነ እዛ ነው ማቆም እንችለው።
ሌላ ነጥብ ለአንሳ የፓርቲው መስራች አቶ ልደቱ አያሌው ምናልባትም ይህንን መተዳደሪያ ደንብ የጻፉት የጠቀሱትን ይህ በአንድ ሶስተኛ ስብሰባ እንዲጠራ መተዳደሪያ ደንቡ ላይ እንዲሰፍር የተደረገው ስራ አስፈጻሚው በራሴ መንገድ እሄዳለሁ ቢል፣ ስብሰባ አልጠራም ቢል እና ስራ አስፈጻሚው ለብሔራዊ ምክር ቤቱ አልታዘዝም ቢል ብሔራዊ ምክር ቤቱ መብቱን የሚያስከብርበት መንገድ ነው፣ በራሱ መንገድ ስብሰባ የሚጠራበት መንገድ ነው ይሄ እንዲገባ የተደረገውም ብለዋል። እና የራሱን ሰብሳቢ መምረጥ እንደሚችልም ብሔራዊ ምክር ቤቱ ስብሰባ ሲጠራ በዛው መተዳደሪያ ደንቡ ላይ ተጠቅሷል። ከዚህ አንጻር እንዴት ህገወጥ ወይ ደግሞ የተሳሳተ ሊሆን ይችላል እንደ አይነቱ አጠራር?
እኛ እኮ ኢንቴንሽኑ እንደዚህ ነው ብሎ ለማለት እኛ የእነሱ ጉዳይ ነው የእኛ አይደለም። መተዳደሪያ ደንቡ እኛ ጋር መጥተዋል፣ ስራ አስፈጻሚው ሊጠራ ይችላል። ካልሆነ ደግሞ አንድ ሶስተኛው ፔቲሽን ሲያቀርብ ለስራ አስፈጻሚው ያቀርባል። ስራ አስፈጻሚው በሚወስነው ቦታና ጊዜ ይሆናል ብሎ የሚል ሲሆን ይሄንን ኢንዲኬት ነገር የሚያደርግ ነገር እኛ ጋር መምጣት አለበት ነው እንጂ አሁን ኢንተንሽኑ እንደዚህ ነበር ሌላ ኢንተርፕሬቴሽን ውስጥ እኛ የመግባትንም የለንም። እሱ የውስጣቸው ለምን እንዳሰውቱም የነሱ ጉዳይ ነው የሚሆነው። ይሄ ከተጣሰ አሁን እኛ እንጠየቃለን ለምንድን ነው እንደዚህ ያለ ህጉ ዝም ብላችሁ ያለፋችሁት ቢባል ምንድነው መልስ የሚኖረን እኛ የሚለው ነው እኛ ምን ወስነው።
ብዙ ጊዜ ፓርቲዎች ውስጥ እርስዎም እንደሚያውቁት እንደዚህ አይነት ችግሮች ሲፈጠሩ ጠቅላላ ጉባኤው ነው የመጨረሻ ውሳኔ የሚሰጠው። ጠቅላላ ጉባኤው ነው ፓርቲውን የሚያድነው። አሁን ባለው የኢዴፓ መተዳደሪያ ደንብ ጠቅላላ ጉባኤ የመጥራት ስልጣን የብሔራዊ ምክር ቤቱ ነው እርስዎም እንደሚያውቁት። ከዚህ አንጻር የብሔራዊ ምክር ቤት አባላት አብዛኛዎቹ በአንድ ወገን ባሉበት፣ ብሔራዊ ምርጫ ቦርድ ደግሞ እውቅና የሰጠው ለስራ አስፈጻሚዎቹ አባላት በሆነበት ሁኔታ አጣብቂኙ እንዴት ነው የሚፈታው በእርስዎ እምነት?
እኛ ያነሳናቸውን እነዚህ ነገሮች መፈታት አለባቸው። ፖለቲካ ማለት እኮ ውይይት ነው አይደለ እንዴ እስክንድር? አሁን እኮ እነዚህ ሰዎች የፖለቲካ ፓርቲ ከፍተኛ አመራሮች ከሆኑ ድረስ ልዩነታቸውን በህጋዊ መንገድ በፖለቲካ ድርድር ተወያይተው አንድ የሆነ አቅጣጫ ማስቀመጥ አለባቸው። ከዛ በኋላ ጠርተው ጠቅላላ ጉባኤ ጠርተው ውሳኔ የጠቅላላ ጉባኤ እንዲሰጣቸው የማድረግ ኃላፊነት የነሱ ነው። ዝም ብሎ በአቋራጭ ሄዳለሁ የሚለው አንዱን በደዚህ አንቀበልም። ህገ መንግስታዊ ስርዓቱ የሚጠበቀው የራሳቸው መተዳደሪያ ደንብ አክብረው ሲሄዱ ብቻ ነው ነው። ስለዚህ አሁን እነሱ መፍትሄ ያለው እነሱ ጋር ነው። ስራ አስፈጻሚው መስራት ይችላል። ጠቅላላ ጉባኤ እዛ ተገኝተው ሀሳባቸው ሊያደርጉ ይችላሉ። እዛ የሚያደርጉት ስብሰባዎች ቅድም ያልኩት የተሟላ ሆነ ስናገኘው እኛ ሌላ የምናነሳው ነገር የለም። መሟላት አለብን። የራሳቸው ህገ ደንብ ብቻ መሟላቱን ብቻ ነው እኛ ቼክ የምናደርገው።
ግን የፓርቲው መተዳደሪያ ደንብ እንደሚለው 9.4.2 ላይ አቶ ወንድሙ ጠቅላላ ጉባኤ የመጥራት ኃላፊነት የብሔራዊ ምክር ቤቱ ነው ይላል። ይሄ ነገሩን የበለጠ አላወሳሰበውም ወይ ማለት ነው? ምክንያቱም አብዛኛዎቹ የብሔራዊ ምክር ቤት አባላት በአንድ ወገን ናቸው፣ እውቅና አላገኙም ከእናንተ ከሚል ነው።
አሁን እኮ ምንድን ነው ከፍተኛ አመራር ናቸው። ስራ አስፈጻሚ የሚባሉት የአንድ ፓርቲ ከፍተኛ አመራሮች ናቸው። እንዴት ነው ቆርጦ ዝም ብሎ ጥሎ ሌላ ነን የሚለው ነገር እንዴት ነው? አሁን እኛ አቦይ ተደርገናል የሚሉ ስትሪክትሊ ህገ ደንባቸው ተከትለው ጠቅላላ ጉባኤ ለመጥራት ከፈለጉ በሚህጉ በሚፈቅደውም ይምጣ። ግን ኮሚኒኬት ማድረግ ያለበት ማን ነው ከኛ ጋር? አሁን በህጋዊነት የተመረጠው ፕሬዚደንት ነው። እኛ አሁን ኮሚኒኬት ማድረግ ያለበት ነው አሁን የምናነሳው እንጂ ማን ይሁን ማን ይወስን ወደ ዲቴይል እዛ እንትና የሚልም አሁን በህጋዊነት እኛ ጋር ተመዝግበው ያሉት አመራር ጥሪ ቢያስተላልፉ ጠቅላላ ጉባኤው እዛ እነሱ
ግን ይችላሉ ወይ? አቶ ወንድሙ ስራ አስፈጻሚ ወይም ፕሬዚዳንቱ ጠቅላላ ጉባኤ መጥራት እንደሚችሉ አያሳይም መተዳደሪያ ደንቡ።
እንትና ነው መጥራት ያለባቸው እነሱ ተነጋግረው ማዕከላዊ ምክር ቤት እንዲሰበሰብ አድርገው ማስወሰን እኮ ነው ይሄንን በህገ ደንባቸው ጠርቶ። ግን ማዕከላዊ ምክር ቤት ለብቻ አድርገናል የሚለው ነገር ኮንሰንት ከሌለው ያኛው አካል ግማሽን የመቁረጥ እንደዚህ ካለው ሄልዚ አይደለም። እዚህ አካባቢ ያለው ሂደት ነው።
አቶ ወንድሙ ጎላ የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ምክትል ኃላፊ በጣም ነው የማመሰግነው ስለ ጊዜዎት።
እኔም አመሰግናለሁ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ማስታወቂያ።
ለመጪው የገና በዓል የመልካም ምኞት መግለጫዎቻችሁን ለቤተሰብ ለጓደኞቻችሁና ሌላም ለምትፈልጉት በቪኦኤ በራዲዮና በቪኦኤ ዌብሳይት እንዲሁም ቪኦኤ አማሃሪክ ፌስቡክ ላይ ማስተላለፍ ትችላላችሁ።
መልእክቶቻችሁን በ202-205-9942 የውስጥ መስመር 14 በተዘዋዋሪ ጥሪ እየደወላችሁ በድምፃችሁ ማኖር ትችላላችሁ።
እንዲሁም ራሳችሁን በምስል ቀርጻችሁ ብትልኩልን በፌስቡክ ገጻችን ላይ ከልዩ ቅንብር ጋር እናወጣለን።
የገና ገጠመኞች ካሏችሁም አካፍሉን።
መልካም በዓል። የአሜሪካ ድምፅ።
አድማጮች፣ የማጠቃለያ ዜና ባጭሩ። ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ በተመለከተ ከቀንደኛ ጠላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታውቃለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ግን ሰሜን ኮሪያ ከደቡብ ኮሪያ ጋር ለመወያየት ያሳየችው ፈቃደኝነት ተስፋ ከመቁረጥ የመነጨ ነው ሲሉ ዛሬ ማክሰኞ ትዊት አድርገዋል። የዩናይትድ ስቴትስ ጦር እንዳስታወቀው ምስራቅ አፍጋኒስታን ውስጥ በተካሄደ ውጊያ አንድ ወታደሩ ሲገደል ሌሎች አራት ደግሞ ቆስለዋል። ውጊያው በትናንት ዕለት የተካሄደው የፓኪስታን አዋሳኝ በሆነውና
አስኪ የጸጥታ ሁኔታ ባለበት በናንግራሃ ክፍለ ሀገር አቺን ወረዳ ውስጥ ነው። ከቆሰሉት ወታደሮች ሁለቱ በአንድ የአቅራቢያ ሐኪም ቤት እየተረዱና ለሕይወታቸውም በማያሰጋ ሁኔታ ላይ መሆናቸው ተገልጧል። ሌሎቹ ደግሞ ወደ መደበኛ ስራቸው እንደተመለሱ ከጦሩ የወጣው መግለጫ አመልክቷል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ከቴክኒክ መሐንዲሳችን ጆና ካሚንስ እና አስተናጋጆች አሉ አከበደና
አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ፣ ከተተኪው ስርጭት መሐንዲስ አሉ ላይ ያለው እንዲሁም ከሌሎች ባልደረቦች ጋር ሆነ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም። Then I don't know.